የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
ንስርን የሚገዳደረው ብቸኛው የወፍ ዝርያ ቁራ ብቻ ነው። ቁራ በንስር ጀርባ ላይ ይቀመጥና አንገት አንገቱን ይነክሷል። ንስሩም ምላሽ አይሰጥም። ከቁራው ጋር አይጣላም። ከቁራው ጋር አይታገልም። በቁራው ላይ ጊዜውንና ጉልበቱን አያጠፋም። ይልቁንም ክንፉን ዘርግቶ ወደ ሰማይ ከፍ በማለት መብረር ይጀምራል። በረራው ከፍ ባለ ቁጥር ቁራው ለመተንፈስ ይቸገራል። በመጨረሻም ቁራው በአየር እጥረት ምክንያት ይወድቃል። እናንተ ሴቶችም ከፍ ባለ አስተሳሰብ በልጣችሁ ውጡ። በእውቀት ጠንክሩ። መልካም ስራችሁን ጨምሩ። የሴቶች የፖለቲካ ተሳትፎን በተገቢው ለማረጋገጥ የሚደረገው ጥረት ቀላል የሚመስሉ ነገር ግን ኃይልና ጉልበትን የማይጠይቁ ውጤታማ የትግል ስልቶችን ተግባራዊ በማድረግ ውጤታማ መሆን እንችላለን። ንስሩ በጀርባው ላይ የተንጠለጠለውን ቁራ ትቶ ከፍታው ላይ እንደሚያተኩር የሌሎችን አሉባልታ፣ ሐሜት፣ ማስፈራሪያ ወደ ጎን ትታችሁ ከፍታችሁ ላይ አተኩሩ። ቁራው ከፍታውን መቋቋም እንዳቃተው እናንተም ከነገሮች በላይ ከፍ ስትሉ የእናንተም ተግዳሮቶች ከፍታውን መቋቋም አቅቷቸው ቁልቁል ይፈጠፈጣሉ። ከፍ ያለ ምሽት ይሁንላችሁ። ዛሬም የእሷ ድምፅ የሬዲዮ ፕሮግራማችን ከያላችሁበት ሰላምና ጤናን ትመኝላችኋለች። በየእሷ ድምፅ ሳምንት የተወያየንበትን ለማስታወስ ያህል
ቆሻሻ አሰራር አንሰራ። ስለዚህ እዛ ጋ ያሉት በአብዛኛዎቹ ሴቶች በጣም ጨዋዎች ናቸው፣ ታማኞች ናቸው።
በዚህ ሳምንትም በየእሷ ድምፅ እናንተ አድማጮቻችን የምትሳተፉበት ሀሳብ አስተያየታችሁን የምትሰጡበት ጉዳይ ይዤላችሁ መጥቻለሁ።
ኖርዝ አየርላንድ ላይ የነበረው የ30 ዓመት የቆየ ጦርነት በድርድርና በሰላም ውይይት ነው የተፈታው። ሲዋጉ የነበሩ ሊገዳደሉ የነበሩ ኃይሎች አሁን በጋራ አገር እያስተዳደሩ
በኋላ ላይ ሙሉውን እናሰማቸዋለን። ዜጎች በፖለቲካ የመሳተፍ የመመረጥ የመምረጥ መብታቸው ሀገራችንን ጨምሮ በብዙ የዓለም ክፍሎች ከዲሞክራሲ መብቶቻቸው አንዱ ነው። በነገራችን ላይ አንድ ሳገላብጥ ያገኘውን ጽሑፍ ምን ይላል መሰላችሁ? አሜሪካ ከታላቋ ብሪታንያ ነጻነቷን ካገኘች በኋላ እንኳን እንደ አውሮፓውያኑ አቆጣጠር እስከ 1920 ድረስ ሴቶች የመምረጥ መብት አልነበራቸውም። አሁን ላይ የዜጎች እኩል በፖለቲካ የመሳተፍም ሆነ በሌሎች ነገሮች ላይ እንደ ምሳሌ የምንጠቅሳት ተጽዕኖ ፈጣሪው አሜሪካ ፖለቲካ ላይ ተሳትፎ የሚያደርጉት ነጮችና የመሬት ባለቤቶች ብቻ ነበሩ። የተወሰነውን የማህበረሰብ ክፍል ብቻ የሚጠቅሙ ሌላውን አግላይና የበይ ተመልካች የሚያደርጉ ስነ ስርዓቶችንና አገዛዞችን ወደ ጎን ገለል አድርገው እና አሜሪካ አሁን የዓለም ተምሳሌት ሆነዋል። እኛም እንግዲህ አሁን ላይ ተነስተን በአንድ ጀንበር አሜሪካን ላይ እንድረስ ባንልም ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ሁሉ በህገ መንግስቱና በሌሎች ህጎች የተረጋገጠልንና አቅማችን በሚፈቅደው መልኩ ፖለቲካ ላይ የሚገባንን ተሳትፎ ማድረግ አለብን። እንደኛ ሀገር ልዩነትና ብዝሃነት ባለበት ሰፊ ማህበረሰብ ውስጥ ሁሉም ሰው የራሱንም ሆነ የማህበረሰቡን ብሎም የሀገርን ህልም ከግብ ለማድረስ መንግስት የሚፈጽማቸውን ፕሮግራሞችና እቅዶችን በቅርበት ለመከታተል በተሳካ መንገድ የተከናወኑትን ማበረታታት፣ ድክመት ያለባቸውን ደግሞ ገንቢ የሆኑ አስተያየቶችንና ምክረ ሀሳቦችን በመስጠት ቅርብ የሆነ የፖለቲካ ተሳትፎ ያስፈልጋል። አድማጮች፣ መምረጥ መመረጥ የአንድ ቡድን ወይም የማህበረሰብ ክፍል መብት ብቻ ቢሆን ምን ይፈጠራል ብላችሁ አስባችሁ ታውቃላችሁ? እስኪ ጉዳዩን እያሰባችሁበት ቆዩ። ለዛሬ በየእሷ ድምፅ የሬዲዮ ፕሮግራም የፖለቲካ ተሳትፎ ምንድን ነው የሚለውን እናያለን። እናንተም ሀሳብ አስተያየታችሁን እያቀበላችሁን በተንቀሳቃሽ ስልክ ቁጥራችን እየደወላችሁ በጋራ እስከ 3:40 አብረን እናመሻለን። የተንቀሳቃሽ ስልክ ቁጥራችን 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። ሙዚቃ ልጋብዛችሁና ተመልሼ እመጣለሁ። እንደ ኢትዮጵያ ያሉ በዛሃነትን የተላበሱ በበርካታ የእምነት የቋንቋ ባህልና ልምድ ባላቸው ህዝቦች መካከል መምረጥም ሆነ መመረጥ የሚችሉት ከአንድ የማህበረሰብ ክፍል አለያም በሀብት መጠናቸው ወይም ደግሞ በሌሎች በተቀመጡ መስፈርቶች ቢሆን ምን እንደሚፈጠር አስባችሁ ታውቃላችሁ? ከሙዚቃው ቀደም ብዬ ጉዳዩን እንድትወያዩበት አንስቼው ነበር። ከምንም ነገር በፊት ግን ስለ አንድ ጉዳይ ለማውራትም ሆነ ለመተግበር መነሻ ውቀት ያስፈልጋልና በፖለቲካ ተሳትፎ አድርጉ ከማለታችን በፊት የፖለቲካ ተሳትፎ ምንድነው የሚለውን ጉዳይ እንመካከርበት። ለመነሻ ያክል ባልደረባዬ መስከረም ሙሉጌታ ዞር ዞር ብላ ፖለቲካ ምንድነው ስትል የተለያዩ ሰዎችን አስተያየት ጠይቃ ያገኘችው ምላሽ አላስደምጣችሁ።
ቡድን ውስጥ ተካቶ የራስን ሀሳብ ወይም የዛን ቡድን ሀሳብ ላይ የራስን የሆነ የግል አስተሳሰብ እንዲሁም ደግሞ የፓርቲውን ወይም አንድ ላይ የምንሆንበትን እንደ ማህበር ሊሆን ይችላል የዛን ሀሳብ ላይ ተሳታፊ መሆን ወይም ሀሳብን ማንጸባረቅ ማለት ነው።
ኦርጋናይዜሽን ሊሆን ይችላል ወይ ግሩፕ ኦፍ ፒፕል ሊሆን ይችላሉ። ብቻ ተመሳሳይ አይዲያ ያላቸው ሰዎች ግሩፕ ይፈጥሩና እዛ ውስጥ አይዲያቸውን የሚያራምዱበት ሆኖ ግን የተለያዩ ኦርጋናይዜሽኖች የሆኑና ደግሞ የተለያየ አይዲያ ኖሯቸው የበለጠ ፓወር ያለው ደግሞ የሚያሸንፍበት።
በአንድ ሀገር ወይም በአንድ አካባቢ አስተዳደር ውስጥ አስተዳደራዊ ውሳኔዎች ጋር ተያይዘው የሚወሰኑ ወይም ስልጣን ባላቸው ፓርቲዎች መካከል የሚደረግ ክርክር ወይም ደግሞ በፖለቲካ ቡድን የሚኖሩ ሰዎች ውሳኔ የሚወስኑበት መንገድ እንዲሁም በጎሳ አብረው የመኖር ሊሆን ይችላል እንዲሁም በህይወታቸው መካከል ያለ ውሳኔ የሚወስኑበት ሲስተም ይመስለኛል።
ተመሳሳይ ሀሳብ ያላቸው ግለሰቦች ተሰባስበው የሚወያዩበት ወይም ሀሳብ የሚሰጡ
ፖለቲካ ስንል የተለያዩ ስኮላሮች በተለያየ ሰዓትና ጊዜ የሰጡት ምላሽ አለ። ፖለቲካ ከተለያየ አንጻር የሚታይ ሲሆን ሰፊ ሀሳብ ነው። አንዳንዶች ኢትስ ኦል አባውት ፓወር ስትራግል ይላሉ። ፓወር ስትራግል ማለት የስልጣን የበላይነትን ለማግኘት የሚደረግ ሽኩቻ ወይም ጥረቶች ፖለቲካ ብሎ ዲፋይን ያደርጉታል። ሌላኛው ደግሞ ሪሶርስን ለመጠቀም የተፈጥሮ ሀብትን ማዕድናትን ለመጠቀም አንድ ቡድን አንድ አደረጃጀት አንድ አካል ተደራጅቶ በቡድን የሚያደርገው ስትራግል ፎር ሪሶርስ አሎኬሽን ፖለቲክስ ልንለው እንችላለን። ካፒታሊስቶች፣ የነጋዴዎች እና የፓወር ያላቸው ሰዎች መጠቀሚያ ከመንግስት እና ከስነ መንግስት አስተሳሰብ ጋር የሚገናኝ ጉዳይ ነው ፖለቲካ።
የሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን ፖለቲካ ምንድን ነው የሚለውን ለማወቅ የተለያዩ ሰዎችን አስተያየት አሰምተናችሁ ነበር። ሁላችንም እንግዲህ ካለፍንበት ህይወት ተሞክሮ ካነበብነውና ከሰማነው በመነሳት አስተያየቶችን እንሰጣለን። ያለንን ሐሳብ ደግሞ በባለሙያ ተንታኔ ስናስረው እውቀታችን መሰረት ይይዛል ማለት ነው። ፖለቲካ ምንድነው? የፖለቲካ ተሳትፎስ የሚለውን ከፖለቲካ ምሁርና ተመራማሪ ጋር ተመካክረናል። እንግዳችን ራሳቸውን በማስተዋወቅ ይጀምራሉ።
ዶክተር መብራቱ አለሙ ነው የሚባለው። የኢትዮጵያ ፖለቲካ ፓርቲ ጋር ምክር ቤት የቀድሞ ሰብሳቢ፣ አሁን ደግሞ የስራ አስፈጻሚ አባል፣ እንዲሁም የቦርድ የውጭና የዓለም አቀፍ ዘርፍ ኃላፊ ነኝ። በተጨማሪ አርባ ምንጭ ዩኒቨርሲቲ ውስጥ ኢኮኖሚክስ ትምህርት እያስተማርኩ ይገኛሉ፣ በረዳት ፕሮፌሰርነት ማድረግ ማለት ነው።
ፖለቲካ ምንድን ነው ከሚለውን ጀምር።
ስርዓት ነው። አንድን ሀገር ለመምራት ህዝብንም ለማስተዳደር የምንጠቀመው መሳሪያ ነው። የሀገርን ፍላጎት መረዳት፣ ያንን ለማስኬድ ሀገር የምትመራበትን ስርዓት ወይም ስትራክቸር የያዘ ነው። እንግዲህ ፖለቲካ የራሱ የሆነ ርዕዮተ ዓለም አለው። ፖለቲካ የመንግስት መዋቅር የሚመራ ተቋም ማለት ነው፣ በራዜ ዴፊኒሽን ማለት ነው።
ከፖለቲካ ጋር ተያይዞ የፖለቲካ ተሳትፎ ብዙ ጊዜ ይባላል። በእርሶ አመለካከት ፖለቲካ ተሳትፎ ስንል?
ፖለቲካ ፓርቲዎች የራሳቸው የሆነ የፖለቲካም የኢኮኖሚም ማህበራዊም ፖሊሲም ይኖራቸዋል ወይም ፕሮግራም ይኖራቸዋል። ያንን ፕሮግራም ለህዝብ አስተዋውቀው ተቀባይነት ካገኘ በምርጫ ተወዳድሮ ሀገርን መምራት የሚቻልበት ሂደትን ማመቻቸት ነው። የፖለቲካ ተሳትፎ ስንል እንግዲህ ምን ያህል ሰው በተለያዩ ፖለቲካ ፓርቲዎች ውስጥ ገብቶ የተሳተፈ ይገኛል የሚለው አንዱ ነገር ነው። ሁለተኛ ሴቶችም ተሳትፎ መታየት አለበት በፖለቲካ ፓርቲዎች ውስጥ። በገዢውም የሆነ በተቃዋሚ ፓርቲዎች ውስጥ ሴቶች ምን ያህል አክቲቭሊ ኢንጌጅ አድርገው ወደ ፖለቲካ ውስጥ ጎራ ማለት አስፈላጊ ነው የሚል እምነት አለኝ። በእኔ በኩል ጥያቄ አለኝ የሚል ወገን ወይም ማህበረሰብ ያ ጥያቄው እንዲመለስለት እንደ ዜጋ መጠየቅ ይችላል። ነገር ግን ውጤት ሊያመጣ የሚችለው ደግሞ በፖለቲካ አደረጃጀት ውስጥ ተደራጅቶ ፖለቲካ ፕሮግራም ቀርጾ እንደ ፓርቲ ሲንቀሳቀስ የተሻለ ለውጥ ማምጣት ይችላል የሚል እይታ ነው ያለኝ። ከዛ አንጻር የፖለቲካ ተሳትፎ እጅግ ውስንነት አለው በሀገራችን። ምሁራን ብዙ የተማሩ የተመራመሩ ኢቨን በፖለቲካ ሳይንስ ትልቅ ደረጃ የደረሱ ሰዎች በሀገራችን ፖለቲካ ውስጥ ብዙም የመግባት ፍላጎት ያን ታህል የላቸው። ያ ደግሞ ሂስቶሪካሊ ከመጣው ችግር አንጻር ነው። በ1950ዎቹ የነበረው የተማሪዎች እንቅስቃሴ የነበረው የፓርቲዎች መዋቅርም ምሁሩን ወጣቱን የበላ ፖለቲካ ነበረ። ከዛ በኋላ ብዙ ምሁራን ወደ ፖለቲካ ገብቶ የተበላሸውን ፖለቲካ ለማስተካከል ብዙም ሲጥሩ አይታይም። ኢንጀነራል የሶሳይቲ የፖለቲካ ተሳትፎ እጅግ በጣም ያነሰ ነው የሚል እምነት አለኝ። በዛም የተነሳ የሀገራችን ችግሮች በጣም የተበራከቱበት ሂደት አለ።
አንድ ከፖለቲካ ውጭ ለሆነ ሰው ፖለቲካን የሚያስረዱበት እንደው አዲስ የሆነ መንገድ
ፖለቲካ እንግዲህ ተቋማት ምንላቸው አሉ ማለት ደንብ፣ ስርዓት፣ የአንድን ሰው ባህሪ ሊገሩ የሚችሉ ሊቀርጹ የሚችሉ ስርዓቶች አሉ። እነዚህ ስርዓቶች ወደ ሁለት እንከፍላቸዋለን፣ የፖለቲካ ተቋማት እና የኢኮኖሚ ተቋማት ወይም መደበኛ ተቋማት እና ኢ መደበኛ ተቋማት ተብለው ለሁለት ይከፈላሉ በኢንስቲትዩሽን። የፖለቲካ ተቋማትን ስናይ ፖለቲካው የሚመራበትን ህግ፣ ደንብ፣ ስርዓት፣ መመሪያ የሚያወጡ ናቸው። አዋጅም ጭምር ህገ መንግስቱ ብናይ አንድ የፖለቲካ ተቋም ነው፣ ኢንስቲትዩሽን ነው ራሱ ህገ መንግስቱ በራሱ። ይሄ ህገ መንግስት እንግዲህ ፓርቲዎችም በፖለቲካ የሚንቀሳቀሱ አካላት ያንን ተቋም ነው የሚገራቸው። ፖለቲካ ተቋማት ለምሳሌ የምርጫ አዋጁ የፖለቲካ ተቋም ነው። ምርጫው የሚመራበት አዋጅ አለ። ፖለቲካ ፓርቲዎች የሚተዳደሩበት ደንብ አለ፣ አዋጅ አለ። እነዚህ በሙሉ የፖለቲካ ተቋማት ናቸው። እነሱ ናቸው እንግዲህ የፖለቲካን ባህል ሼፕ የሚያደርጉት። አሁን ያሉን ህጋዊ የሆኑ የጸደቁ የረቀቁ ደንቦች፣ መመሪያዎች ወይም ፕሮክላሜሽንስ የፖለቲካ ተቋማት ናቸው። እነሱ ናቸው ፓርቲዎችን ባህሪ ሊገብሩ የሚችሉ ኢንዲቪጁዋል ስን ከዛ አንጻር ማየት የሚቻልበት ሂደት አለ። ሌላው ያው የኢኮኖሚ ተቋማት ማለት ኢኮኖሚ የሚመራበት የታክስ አዋጁ፣ የንግድ የሚመራበት አዋጅ፣ እነዚህ የኢኮኖሚ ተቋማት የምንላቸው በብዛት እሱ ኢኮኖሚውን ንግዱን የሚመራበት ሂደት ነው።
አሁን በተለይ ወጣቱ እንዲሁም ደግሞ ሴቶች ከፖለቲካው ገለል እያሉ ነው። እንደው ይህንን የማህበረሰብ ክፍል ወደ ፖለቲካው ለማምጣት እንደ ማነቃቂያ ምንም ብንጠቀም ጥሩ ነው?
የፖለቲካ ምህዳሩ ሲሰፋ ነው። የዲሞክራሲ ምህዳሩ ሲሰፋ ነው። ሲቪክ ስፔሱ ሲሰፋ ነው። ብዙ ሲቪል ሶሳይቲ ይሳሉ በሀገራችን ውስጥ ከ4000 በላይ ሶ እነሱ ፍሪሊ ተንቀሳቅሰው ፍሪሊ የፍሪ ስፒች በደንብ ሲያድግ ነው እና ያለን የፖለቲካ ባህል ትንሽ ጠበብ ያለ ስለሆነ ሴቶች ደግሞ እንዳይገቡ የሚያደርጉ ትራዲሽናል ፕሪጁዲሲስ አሉ። ማህበረሰብ ዘንድ ያለ ዋላ ቀርሳቢ ያለ እሱንም ማስተካከል ያስፈልጋል። ምክንያቱም ኦልሞስት ከወንዱ ቁጥር በላይ ያሁን ሴቱ ቁጥር ነው ኢትዮጵያ ውስጥ የሚበልጠውና ሶ የነሱም ተሳትፎ በዛው ልክ በፕሮፖርሽናቸው ልክ ፖለቲካ ውስጥ ማደግ አለበት። ስልጣን አይደለም ኢንጌጅ አድርገው በፖለቲካ ፓርቲ ውስጥ ያለፈች ሴት በጣም ጠንካራ ነው ስትሮንግ ነው የምትሆነው። ብዙ ቻሌንጆች ስላሉ በዛ አልፋ የመጣች ሴት የመንግስትንም ስልጣን ብትይዝ በደንብ የመምራት አቅሟ በዛው ያድጋል። እኔ እንደውም ሴቶች በደንብ ብዛት ወደ ፖለቲካው ገብተው የሚፈልጉትን ነገር የሚያስቡትን እቺ ሀገር ንቶን የሚመኙትን ነገር ለመስራት መምጣት አለባቸው። ንግድ ስርዓቱንም ለማስተካከል፣ የስራ አጥነቱን ለማስተካከል፣ ድህነትንም ለማስተካከል፣ ግጭትንም ለማቆም ዋናው መሳሪያ ፖለቲካ ነው፣ ወደ ስልጣን መምጣት። ሶ ኢፍ እኔ መሪ ብሆን ኑሮ፣ እኔ መንግስት ብሆን ኑሮ ይሄን ማድረግ ይችል ነበር፣ ይህን ችግር በዚህ መልኩ መፍታት ይችል ነበር የሚሉ ሀሳቦች መምጣት አለባቸው። ሶ ብዙ አቅም ያላቸው አገር ሊመሩ የሚችሉ እቤት የተቀመጡ ሴቶች እንዳሉ ይገባኛል፣ ወጣቶች እንዳሉ ይገባኛል፣ አካል ጉዳተኞች እንዳሉ ይገባኛል። ሶ ይህንን ሪሶርስ ፖቴንሻል ፖለቲካ ፓርቲዎችን መጠቀም መቻል አለባቸው። ገዢው ፓርቲ መጠቀም አለበት፣ ለኮታ አይደለም። የሌሎች ሀገራት ልምድ ስንቀስም ነበር። ደቡብ አፍሪካ ውስጥ እንዴት ከአፓራታይድ ወደ ዲሞክራሲ መጡ፣ እንዴት አንዱ ክልል በተቃዋሚ ፓርቲ ይመራል፣ ዋናው በሌላ ፓርቲ ይመራል፣ እዛ ክልል ላይ ዋናው ፓርቲ ተቃዋሚ ነው። የሴቶች ተሳትፎ እጅግ በጣም እያደገ ነው፣ የሚያነሱት ሀሳብ እጅግ በጣም የሚገርም ነው። ሶ እንደዚህ አይነት ነገሮችን ወደ እኛም ሀገር ማምጣትና ማላመድ ያስፈልጋል።
እንደው እንደ ምሳሌ የምንወስዳቸው ሀገራት የፖለቲካ ተሳትፎ ላይ ከሳውዝ አፍሪካ በተጨማሪ ማለት ነው።
ያው እና አውሮፓ መቼም ከኢትዮጵያ ጋር ኮምፔር አይደረግም። እነ ጋና ጥሩ የዲሞክራሲ ልምምድ አድርገዋል። ኢትዮጵያ ውስጥ ፍትሐዊ የሆነ ምርጫ አካሂደው ተቃዋሚ መንግስት የሆነበት አገር ፈጥረዋል። ከዛ ተቃዋሚውም እንደገና ተሸንፎ በፊት መንግስት የነበረው ፖለቲካ ፓርቲም እንደገና ተመልሶ መንግስት የሚሆንበት ኖርዝ አየርላንድ ላይ የነበረው የሰላሳ ዓመት የቆየ ጦርነት በድርድርና በሰላም ውይይት ነው የተፈታው። ሶ ሲዋጉ የነበሩ ሊገዳደሉ የነበሩ ኃይሎች አሁን በጋራ አገር እያስተዳደሩ ይሄዱበታል። ጫካ ውስጥ የነበሩ ተዋጊዎች አሁን መሪ ሆነው ሲመሩ እናያለን፣ እንደ ኮሎምቢያ አይነት ሀገራትን ስናይ እና ብዙ ሀገራት ልምምዶችን ማየት መቅሰም የሚቻልበት ሄዳል። ሞዛምቢክ ራሱ አሁን ያለዋትን ችግር እንዴት አድርገው እየፈቱ እንዳለ የዛች ሀገር ፕሬዚደንት በስልክ ዛ ጫካ ውስጥ ካለው ከተፋላሚ ኃይል ጋር የተደዋወለ እስከ ጫካው ድረስ ሄዶ አግኝቶት ተነጋግሮ የእሱንም ጥያቄ ተቀብሎ ለማስተካከል የሚደረጉ ጥረቶች አሉ። እንደዚ አይነት ጥረቶች መደረግ አለባቸው። አውሮፓ ላይ አንድ ፓርቲ መሪ ሲሆን ብዙም አይታይም። ሶስት አራት ፓርቲዎች ናቸው። አንድ ፓርቲ ማሸነፍ ስለማይችል 50% ድምጽ ማግኘት ስለማይችል ተደማምረው ነው ሶስት ፓርቲዎች በጋራ ተስማምቶ ስምምነት ፈጥረው ነው ሀገር የሚመሩት።
ከፖለቲካ ገለል ያሉትን የማህበረሰብ ክፍሎች ሴቶችን፣ ወጣቶችን፣ አካል ጉዳተኞችን፣ ሌሎችንም ለማነቃቃትና ወደ ፖለቲካው ለማምጣት እንደ ምሳሌ የምንወስደው ሰው
ኔልሰን ማንዴላ ኤንሲን ወክሎ ደቡብ አፍሪካ በአፓርታይድ ስር እያለች የደቡብ አፍሪካ ማህበረሰብ እጅግ በጣም ትልቅ ጉዳት ነበር የደረሰበት። ጥቁሮች እጅግ በጣም ኢኮኖሚም በፖለቲካውም ተሳትፎ የተጎዱበት ሂደት ነበር። አሁንም ኦልሞስት ችግሩ ያን ታህል ባይቀረፍም ግን ዲሞክራሲያቸው ማሳደግ ችለዋል። 27 ዓመት እስር ቤት ውስጥ ቆይተዋል ሮቨን አይዝላንድ። ከዛ ወጥቶ ነው እንግዲህ የሀገር መሪ ሊሆን የቻለው። የበደለሽን አካል በድሎኛል ብለሽ እንደገና አንቺ አትበድዩ። ትልቁ የማንዴላ ኳሊቲ ያ ነው። ወደ ብቀላ አልገባም። ነጮች በጣም ጨቁነውናል፣ በጣም 27 ዓመት አስረውኛል፣ ስለዚህ እነሱ ላይ ሪቬንጅ መውሰድ አለብኝ ብሎ አላሰብም። የእሱ ምሳሌ መወሰድ ይችላል ብዬ አስባለሁ።
ማን ጠንክሮ ቢሰራ ይህንን ነገር መለወጥ ይቻላል?
ሚዲያው፣ ፖለቲካ ፓርቲዎች፣ መንግስት ተቋማት፣ ዓለም አቀፍ ተቋማት አሉ። በተለይ ይህን ይፈልጉታል። ሌላው እንግዲህ መንግስት ራሱ መስራት አለበት። በተረፈ ወጣቱ ራሱ መጠየቅ አለበት።
ወደ ፖለቲካ እንዲመጡ ከፖለቲካ ገለል ያሉት የማህበረሰብ ክፍሎች ቢያነቡ ጥሩ ነው የሚሉት መጽሐፍ ከፖለቲካ ጋር በተያያዘ?
እነ ከበደ ሚካኤል የጻፏቸው ብዙ መጽሐፎች አሉ። የወቅቱ ፍሪደም ማንዴላ የጻፉት መጽሐፍ አለ። እሱ በደንብ ማየት አለባቸው። ዶግላስ ኖርዝ የጻፏቸው መጽሐፋት አሉ፣ በእኛም በጋራ ምክር ቤት በኩል ይዘጋጃሉ። ፖለቲካ ምንድን ነው? ፖለቲካ ስርዓት አይነቶች፣ ፖለቲካ ውስጥ በደንብ አክቲቭሊ ኢንጌጅ ለማድረግ የሚያስፈልጉ የሚችሉ ነገሮች ምንድን ናቸው የሚሉ ነገሮች እየተጻፉ ያሉ መጽሐፎች አሉ። እነሱም ታትመው ሲወጡ ኦልሞስት ጥሩ ሰፖርት ያደርጋቸዋል ብዬ አስባለሁ።
አሁን የፖለቲካ ተሳትፎ ስንል አብዛኛዎቻችን ጋር እኔንም ጨምሮ ማለት ነው መምረጥና መመረጥ ነው ጭንቅላታችን ላይ የሚመጣው ማለት ነው። እንደው የፖለቲካን ተሳትፎ ፖለቲካ ላይ ብዙ እውቀትም ለሌለው ሰው የሚያስረዱበት እንደው የተለየ መንገድ ካለ?
አብዛኛው ሰው ይመርጣል፣ እሱ ምንም ችግር የለበትም ለመምረጥ። ግን አይመረጥም፣ እጩ ነው አይቀርብም። ለምን እጩ አድርጎ የሚያቀርበው ፖለቲካ ፓርቲው ነው። እዛ ውስጥ ገብቶ ወጣቱ እጩ መሆን አለብኝ ብሎ ማለት አለበት። ለምን እኔ መመረጥ አለብኝ ብሎ አያስብም። እጩ ነው መቅረብ የሚችለው ደግሞ በፓርቲ ውስጥ ሲታቀፍ፣ በገዥውም ፓርቲ ይሁን በተቃዋሚ ፓርቲዎች ይሁን በዛ ውስጥ አክቲቭሊ ኢንጌጅ አድርጎ እዛ ውስጥ በሚፈጥረው ኢንፍሉዌንስ ነው እጩ ነው ሊቀርብ የሚችለው። የምርጫ አዋጁ ላይ ያንን ኢንካሬጅ የሚያደርግ ነገር አለ። ምርጫ ቦርድ ራሱ ይፈልጋል ፓርቲዎችም ወጣቱና ሴቱን እንዲያቀርቡ። ከዛ የተነሳ የተወሰነ ኢምፕሩቭመንት አለ በፓርቲዎች ዘንድ በስራ አስፈጻሚያቸው የማምጣት። ከ62 ፓርቲዎች ውስጥ አንድ ፓርቲ በሴት የሚመራ የለው። እዛ ላይ ገና ክፍተት አለ። ሴት የምትመራው ፓርቲ የሌለበት ሀገር ውስጥ ነው 62 ፓርቲ ያለ። ሶ ሞር ኦፍ ሜል ዶሚኔት ያደረገው ፓርቲ ነው ያለው እና ያን ሴናሪዮ መቀየር መቻል አለብን።
እንግዳይን ከልብ ነው የማመሰግነው። ፖለቲካና ኮረንቲ በሩቁ የሚለውን አባባል ተወት አድርገን በምንችለውና ሁኔታዎች በሚፈጥሩት አጋጣሚ ሁሉ ፖለቲካ ላይ ተሳትፏችንን እናጠናክር። የዛሬው የእሷ ድምፅ የሬዲዮ ፕሮግራም መልእክት ነው። ተሳትፏችን ደግሞ በእውቀት የተገነባ እንዲሆን እናንብብ፣ ሌሎችን እንረዳ፣ እናዳምጥ። ዶክተር መብራቱ እንዳሉት ከፖለቲካ ተሳትፎ ገለል ያሉ የማህበረሰብ ክፍሎች ራሳቸውን በማነቃቃት ስለ መብታቸው መጠየቅ፣ ቀርበው መሳተፍ ያስፈልጋል። ይህንን ሳናደርግና ራሳችንን ሳንገነባ ለሚፈጠሩ ክፍተቶች ማንንም ተጠያቂ ማድረግ አንችልምና በቅድሚያ ልክ እንደ ንስሩ ጥቃቅን ነገሮችን ወደ ጎን አድርገን ከፍታችን ላይ እንስራና የሚገባንን ቦታ ለመያዝ እንጣር። እስኪ ሙዚቃና ድምጥና ደግመን እንገናኝ። እንዲገባሽ ከሙዚቃው በኋላ ተመልሰን ተገናኝተናል። የፖለቲካ ጉዳይ የኔ አይደለም፣ ይህ እኔን አይመለከትም ብሎ ራስን ከማግለል የምንችለውን ማጠናከር፣ የምንችለውን ማበርከት ከሁላችንም የሚጠበቅ ነው። በተለያዩ ዘርፎች በተለይ ደግሞ ሴቶች ይችላሉ፣ አቅም አላቸው የሚለውን በተግባር ያሳዩን፣ ሁሌም የምናከብራቸው፣ ተጋድሏቸውን ለትውልድ ትውልድ የምናወራላቸው ጀግኖች አሉን። ለዛሬ ታደለች ኃይለ ሚካኤል ያላትን የፖለቲካ ተሞክሮ ባልደረባዬ ኢዩኤል ዘላለም አሰናድቶታል፣ እንዲህ ያቀርበዋል።
አምባሳደር ታደለች ኃይለ ሚካኤል ትውልዷ በመሃል አዲስ አበባ ከተማ ፒያሳ ነው። የአንደኛ ደረጃ ትምህርቷን ሊሴ ገብረ ማርያም እና ልዕልት ስንወርቅ ትምህርት ቤት የተከታተለች ሲሆን ሁለተኛ ደረጃ ትምህርቷን በእቴጌ መነን ትምህርት ቤት አጠናቃለች። በአዲስ አበባ ዩኒቨርሲቲ ለአንድ ዓመት ከቆየች በኋላ በ1963 ዓ.ም ወደ ስዊዘርላንድ አገር በማቅናት በፍሪቦርግ ስቴት ዩኒቨርሲቲ የታሪክና የጋዜጠኝነት ሙያ ትምህርቷን ተከታተለች። በዛን ወቅት ነበር ታደለች አገር ቤት የሸሸችውን የፖለቲካ ህይወት የጀመረችው። ይህም የሆነው ስዊዘርላንድ በምትማርበት ወቅት በአውሮፓ በወቅቱ በኢትዮጵያ የነበረውን የንጉሱን ስርዓት የሚቃወሙ የተማሪዎች ንቅናቄ አባላትን በቤቷ በእንግድነት ማስተናገድ የጀመረችው። ይህ ተግባሯም ሲውል ሲያድር የተማሪዎች ማህበር ውስጥ ከመሳተፍ አልፎ ወደ ንቅናቄው እንድትቀላቀል አድርጓታል። አምባሳደር ታደለች በአውሮፓ ተማሪ በነበረችበት ወቅት ነው የትግል አጋሯ የነበረውን በኋላም የትዳር ጓደኛዋ እንዲሁም የሶስት ልጆቿን አባት አቶ ብርሃነ መስቀል ረዳን የተዋወቀችው። ሁለቱም በወታደራዊው መንግስት ተይዘው ለእስር ከተዳረጉ በኋላ ብርሃን መስቀል ሲገደል ታደለች በርግዝናዋ ምክንያት ለ13 ዓመታት ገደማ በእስር ማቃለች። ሶስተኛ ልጇን የወለደችው በማረሚያ ቤት ሳለች ሲሆን በዚያው ውስጥ በሚገኝ ትምህርት ቤት የታሪክ መምህር በመሆን አገልግላለች። ከእስር ከተፈታች በኋላ የመጀመሪያዋ የሴቶች ጉዳይ ሚኒስትር የነበረችው አምባሳደር ታደለች ከተለያዩ የተባበሩት መንግስታት ድርጅት አካላት ጋር ግንኙነት በመፍጠር ሚኒስቴር መስሪያ ቤቱን በማደራጀት ከፍተኛ የሆነ አስተዋጽኦ አድርጋለች። ሚኒስቴር መስሪያ ቤቱ አማካሪ ቀጥሮ ባስጠናው ጥናት ግኝት ላይ በመመርኮዝ አምባሳደር ታደለች ሴቶች በተለያዩ ሚኒስቴር መስሪያ ቤቶች ሴቶች ኃላፊ ሆነው መሾም አለባቸው በማለት ስትሟገት መቆየቷን፣ ነገር ግን መንግስት በተጠቀሱት የኃላፊነት ቦታዎች ላይ ብቃት ያላቸው ሴቶች የሉም በሚል ያቀረበችውን ምክረ ሐሳብ ውድቅ አድርጎ ነበር። አምባሳደር ታደለች ግን አስቀድማ ብቃት የነበራቸውን ሴቶች መልምላ ስለነበር በኋላም ጥያቄዋ በመንግስት ተቀባይነት ማግኘት ችሏል። በየመንግስት ሚኒስቴር መስሪያ ቤቶች ውስጥ ብቁ ሴቶች ኃላፊ ሆነው መሾማቸውን ካረጋገጠች በኋላ የሴቶች ኃላፊዎችን አቅም ለማሳደግ የሚያስችሉ ስልጣናዎችን እንዲያገኙም አድርጋለች። አምባሳደር ታደለች ሴቶች፣ ህፃናትና አካል ጉዳተኞች እንደ አናሳ ተቆጥረው በአንድ ምድብ ውስጥ መፈረጅ የለባቸውም፣ ሴቶች አናሳ አይደሉም፣ ይልቁንም የህዝቡ ግማሽ ያህሉ ናቸው የሚለውን ሐሳብ በማራመድ ትታወቃለች። ከሴቶች መብቶችና ተጠቃሚነት አኳያ ካበረከተቻቸው አስተዋጽኦዎች መካከል ለ10 ዓመታት በስራ ላይ የቆየውን የሴቶች ልማት ፈንድ እንዲቋቋም ማድረጓ፣ እንዲሁም የመጀመሪያው ብሔራዊ የሴቶች ፖሊሲ እንዲጸድቅ ያበረከተችው አስተዋጽኦ የሴቶችን ችግሮች ወደ ጠረጴዛው ለማምጣት መሰረት የጣሉ ናቸው። ከነዚህም መካከል በ1995 ዓ ም የወጣውን የኢፌድሪ ህገ መንግስት አርቃቂ ኮሚቴ ውስጥ ሴቶች አባላት እንዲሆኑ ተነሳሽነቱን መውሰዷ፣ ሴቶችና ህፃናትን መብት የሚያረጋግጡ ጠንካራ ድንጋጌዎች እንዲወጡ የበኩሏን አስተዋጽኦ ማድረጓ፣ የነበራትን መልካም ግንኙነት ተጠቅማ በፈረንሳይ ሀገር የሚገኙ 5 ከተሞች ከአዲስ አበባ ጋር እህት ከተሞች እንዲሆኑ ማስቻሏ፣ ይህም የህዝብ ለህዝብ ግንኙነት መጠናከር አስተዋጽኦ ማድረጉን ለአብነት መጥቀስ ይቻላል። አምባሳደር ታደለች ዳኛው ማን ነው የተሰኘ ስለ ህይወቷ፣ ትግሏ፣ የእስር ቤት ቆይታዋ፣ የባለቤቷን፣ የትግል ጓደኞቿን እንዲሁም የፖለቲካ ህይወቷን ታሪኮች የሚያትት መጽሐፍ ጽፋም ለህዝብ አድርሳለች። ማስቻል፣ ማገዝ እና እድል መስጠት፣ ማድነቅ እንዲሁም ቡድኖችን መገንባት የአምባሳደር ታደለች የህይወት መንገዶች ናቸው። የቀድሞዋ ፖለቲከኛ፣ ዲፕሎማት እና አክቲቪስት አምባሳደር ታደለች ኃይለ ሚካኤል በኢትዮጵያና ከዚያም በላይ በሴቶች መብትና አመራር ረገድ ትልቅ ሚናን ተጫውታለች።
እናንተ አድማጮቻችንስ የማንን ታሪክ ብናሰማችሁ ለሌሎች ምሳሌ ይሆናል ብላችሁ ታስባላችሁ? እስኪ እየደወላችሁ ንገሩን፣ በአጭር የጽሑፍ መልእክትም ላኩልን። እኛን የምታገኙበት ስልካችን 0977-110077 ነው። ደውሉልን፣ ጻፉልን። በነገራችን ላይ በርካታ አድማጮቻችን የእሷ ድምፅን ሰምተው ወደ እኛ ይደውላሉ፣ አጭር የጽሑፍ መልእክትም ይልካሉ። ለዛሬ አጭር የጽሑፍ መልእክት ከላኩልን መካከል አቶ ሲሳይ ከጅማ የእሷ ድምፅ የሬዲዮ ፕሮግራም በጣም ወሳኝ ነው፣ እንደውም ለመጀመር ዘገያችሁ ብሎናል። አቶ ጎሹ ከባህር ዳር ደግሞ ስለ ሴት እህቶቼ አውርቼ አልጠግብም፣ በአንዳንድ ወንዶች የሚደርስባቸው ጾታን መሰረት ያደረገ በደልን ሳይ እና ስሰማ በጣም እናደዳለሁ፣ አልታገስምም። ስለዚህ እህቶቼ ራሳችሁን ጠብቁ፣ ጾታን መሰረት ካደረገ ጥቃት ተጠንቀቁ ብሎናል። አሁን በጊዜ ማጣት ምክንያት አስተያየታችሁን ያላቀረብንላችሁ እንዲሁም ስማችሁን ያልጠራናችሁ ብዙ አድማጮቻችን አሁንም ለእኛ ለመደወል አስተያየት ለመስጠት እንዳትዘናጉ፣ ሁሌም ደውሉልን፣ ስልካችን ክፍት ነው። የእናንተ ተሳትፎ ለየሷ ድምፅ መጠንከር አስፈላጊ ስለሆነ ሁሌም ከእኛ ጋር ሁኑ። እንግዲህ ዛሬ የፖለቲካ ተሳትፎ ምንድን ነው የሚለውን ጉዳይ አንስተን ተወያየን። አሁን የዛሬዋን የእሷ ድምፅን ለማጠናቀቅ እየተንደረደርን ነው። ሳምንት ግን ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ሳምንት ማለትም ማክሰኞ ምሽት ከ3:10 እስከ 3:40 የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ስንገናኝ
ወይ ለረሃብ ወይ ለጦርነት ወይ ለተሰደዱ ሰዎች ይህንን መደገፍ ነው። ቀጥታ ሰብአዊ እርዳታ ላይ የሚደረጉ ድጋፎች ላይ ነው ሰዎችን የምታገኛቸው።
ይህ ይህንንና ሌሎች ቁም ነገር አዘል ፕሮግራሞችን ይዘን እንጠብቃችኋለን። እስከዛው እናንተ ለኛ መደወላችሁን አጭር የጽሑፍ መልእክትም መላካችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን ቁጥር 0977 11 0077 ነው። ደውሉ፣ ጻፉ።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3:00 ከ10:00 እስከ 3:00 ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃ ገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ